Right at the Voice of
America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ይህንን አስስመንት በምናደርግበት ጊዜ እኔ ቲፒኤልኤፍን ትልቅ ቦታ ሰጥቼው ሪስፖንስብል የሆነ አክተር አድርጌ እያየሁ አይደለም። ሪስፖንስብል አክተር አድርጌ ማየት የምፈልገው የፌዴራል መንግስቱን የሚመራውን መንግስት ነው። እዚህ ጦርነት ጋር በተያያዘ ሀገሪቷ ወደ ጦርነት መሄድ አልነበረባትም፣ ይህ ሁኔታ ማንንም አይጠቅምም ብለን ስንከራከር የነበርን ሰዎች ፎር ሳም ሪዝን የቲፒኤልኤፍ ደጋፊ የሆነ የስራን ያለበት ሁኔታ ነው።
ህገ መንግስት ይከበር ሲባል ፍርድ ቤት ነው የሚችል እና ህወሓት ራሱ በመሰረተው የህግ ስርዓት ያለውን ተቃውሞ በፍርድ ቤት መፍታት ነበር። ያ ስርዓት ለማንም ተቃዋሚ ለየትኛውም ያገለግላል ብሎ ያቋቋመው ኢህአዴግ ቲፒኤልኤፍ ያቋቋመውን ህግ በጣም እንደሚያውቀው ገምታለሁ። በዛ መዳኘት መቻል ነበረ።
የቀደሙት በሰሜን ምስራቅ እንግሊዟ የኒውካስል ከተማ የሚገኘው የኬል ዩኒቨርሲቲ ከፍተኛ የህግ መምህርና ጸሐፊ ዶክተር አወል ቃሲም አሎ ናቸው። እርሳቸውን ተከትሎ የሰማችኋቸው ደግሞ በሰሜን ምስራቅ ዩናይትድ ስቴትሷ የማሳቹሴትስ ክፍለ ግዛት የተከላካይ ጠበቆች ማህበር ፕሬዚዳንት ሆነው በማገልገል ላይ ያሉት አቶ ደረጀ ደምሴ ቡልቶ ናቸው። ጠበቃ አድርገው በሚከራከሩበት ፕሮግራም ቆየት ብለው ይመለሳሉ። ጠብቋቸው።
ሌዲ ማክቤት መቤት ሆይ ማክቤት ሞታ ሸረዱት ነው ይህን ቱሞሮን ቱሞሮ የሚለውን መነባነብ የሚጀምረው ከተረዳ በኋላ ማክቤት ሺ ሹድ ሀፍ ዳይድ ሂር አፍተር ሩድ ሀፍ ቢን አ ታይም ፎር ሰች አ ወርድ ብሎ ነው መግቢያውን ቱሞሮን ቱሞሮ የሚለው የሚከፍተው። ጸጋዬ ግን ይህን ነገር ኢትዮጵያዊኛ ሲያደርገው ሞቶን ረፍቶን ከእንግዲህ ኋላ ነበሪ ጊዜው ሲመቻች ለዋይታና ለአዋይ።
የዩናይትድ ስቴትሱ የኢትዮጵያውያን ሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምህጻረ ቃል ሲል የዛሬ 5 ዓመት በ23ኛው ዓመት ክብረ በዓሉ ለእድሜ ልክ የጥበብ ስራዎችና ለማህበረሰብ ላበረከተው አስተዋጽኦ በሸለመበት ወቅት ወደ ስቱዲዮያችን ጎራ ብሎ ስለ ጥበብና በሰፊውም ስለ ህይወት ካጫወተን ዘለግ ያለ ወግ የተወሰደ ነው። በቅርቡ በ84 ዓመቱ ከዚህ ዓለም በሞት የተለየው አንጋፋው ከያኒና መምህር ተስፋዬ ገሰሰ የአዲስ አበባው መስኮት ሲከፈትም ንጉሴ አክሊሉ በታሪክ ማስታወሻው 60 ዓመታት የኋልዮሽ አጓጉዞ ከዚያ የሩቅ ዘመን ታሪክ ከ1953ቱ ለየት ያለ ጊዜ ላይ ያደርሰናል። እሁድ ታህሳስ 25 2013 ዓ.ም ጤና ይስጥልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ። እንደ አውሮፓውያን አቆጣጠር ዛሬ ጥር 3 2021 ዓ.ም አዲሱ ዓመት ከባተ 3ኛ ቀኑ ነው። ያለፈውን ዓመት ብርቱ ፈተናዎች ታሪክ ለማድረግ የአዲሱን ዓመት ተስፋ ከልባቸው የሰነቁ ብዙዎች ናቸው። በኢትዮጵያም በአገር ደረጃ የተቆጠረው መከራ ብዙ ነውና በአዲሱ ዓመት መልካም ሁሉ እንመኛለን። የአውሮፓውያኑን አቆጣጠር ለምትጋሩ በዓለም ዙሪያ በተለያዩ ሀገሮች ለምትኖሩ አድማጮቻችንም እንኳን አደረሳችሁ ሰላምታችን ይድረስ። ለዕለቱና ለሰዓቱ ከሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ። እንዳትሄዱ።
ጤና ይስጥልኝ የተከበራችሁ አድማጮች፣ ዜናውን የማሰማችሁ ሶሎሞን አባተ ነኝ። በመጪዎቹ 40 ዓመታት ውስጥ ለአፍሪካ 1 ቢሊዮን 200 ሚሊዮን ህዝብ ገበያ ይፈጥራል የተባለው የአፍሪካ ህጉራዊ የነጻ ገበያ ቀጣና በአዲሱ 2021 የአውሮፓ ዓመት ሥራ መጀመሩ ተገልጿል። ይህንን በጥቅሉ የ3 ትሪሊዮን ዶላር ወይም በዛሬ ምንዛሬ ወደ 120 ትሪሊዮን የሚጠጋ የኢትዮጵያ ብር ጠቅላላ የሀገር ውስጥ ምርት ያንቀሳቀሳል የተባለውን የጋራ ነጻ የንግድ ቀጣና ስራ መጀመር አስመልክቶ የደስታ መልእክት በትዊተር ያወጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለአዳ አዲስ ሐሳቦችና ለገበያ የቀኑ አእምሮች ለንግድ ክፍት የሚሆኑበት በእውኑ ለአፍሪካ አካባቢያዊ ቅንጅት አዲስ ምዕራፍ ወይም ግንባር ነው ብለውታል። ንግድ ውጥረት የበዛባቸውን ግንኙነቶች ያለዝባል፣ የተቀናጁ ገበያዎች ብልጽግናን ያስገኛሉ ብለዋል ጠቅላይ ሚኒስትሩ አክለው። አፍሪካ በሚል ምህጻር የሚጠራው የአፍሪካ አህጉራዊ የነጻ ገበያ ቀጠና ስራ ይጀምራል ተብሎ የታሰበው ባለፈው ሰኔ 24 2012 ዓ.ም ምረት የነበረ ቢሆንም በኮቪድ-19 ወረርሽኝ ምክንያት ወደ ጃንዋሪ 2021 ዓ.ም ማለትም ወደ አሁኑ የአውሮፓ አዲስ ዓመት እንዲዛወር ተደርጎ ነበር። የጋራ ገበያው ዋና መቀመጫ የሚገኘው ጋና ዋና ከተማ አክራ ሲሆን የጋና ፕሬዚደንት ናና አዶ ዳንኳ አኩፎ አዶ ባለፈው ነሐሴ 11 በተካሄደ ስነ ስርዓት የመስሪያ ቤቱን ጽህፈት ቤት ቁልፍ ለአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ አስረክበዋቸዋል። የጋራ ገበያውን የአህጉሪቱ 29 ሀገሮች በየህግ አውጪዎቻቸው አጽድቀው አባል የሆኑ ሲሆን 8 የአፍሪካ አካባቢያዊ የጋራ ብልጽግና ቀጣናዎች ተካተውበታል። የጋራ ገበያው አጀንዳ 2063 የሚባለው የአፍሪካ ህብረት እቅድ መሪ ፕሮጀክት ነው። ምዕራብ አፍሪካዊቱ ኒጀር ውስጥ እስላማዊ መንግስት የሚባለው የሽብር ቡድን ትናንት በፈጸመው ጥቃት ከ50 በላይ ሲቪሎችን ገደለ። ቡድኑ ጥቃቱን የፈጸመው ቾሞ ባንጉ በመትባል ከማሊ ጋር በመትዋሰን ቀበሌ ውስጥ ሲሆን በኒጀር በማሊና በቡርኪና ፋሶ ወሰን ላይ የምትገኘው ቾሞ ባንጉ መሽረኪያ የበዛባትና ጂሃዲስቶች በስፋት የሚንቀሳቀሱባት መሆኗ ተገልጿል። ሶማሊያ ውስጥ በኮሮና ቫይረስ ስርጭትና በኮቪድ-19 እየደረሰ ያለው ጉዳት ከሚገመተው በእጅጉ የበዛ ሊሆን እንደሚችል የገለጹ አንድ የሀገሪቱ የጤና ባለስልጣን ህዝቡ ስለ ቫይረሱና ስለ በሽታው ያለው እውቀት እጅግ አነስተኛ መሆኑንና አንዳችም የመከላከያ እርምጃ እንደማይወስድ አሳውቀዋል። ጦርነቶችና የርስ በርስ ግጭቶች ለ30 ዓመታት ያነተቧት ሶማሊያ የኮሮና ቫይረስ መከላከያ ክትባት ለማግኘትም የመጨረሻዋ ሀገር ልትሆን እንደምትችል ባለስልጣናቱ ስጋታቸውን ገልጸዋል። ክትባት በወቅቱ ላያገኙ ይችላሉ የሚባሉ የአፍሪካ አካባቢዎች ጥቂት ባይሆኑም በተለይ የአልቃይዳ ግብረአበር በሆነው አልሻባብ በተያዙ አካባቢዎች የኮሮና ቫይረስ ስርጭት እጅግ የበዛ ሊሆን እንደሚችል ተገምቷል። በሌላ በኩል ደግሞ ኮሮና ቫይረስ በአሳሳቢ ሁኔታ እየተንሰራፋባት የመጣችው ዚምባብዌ ከምሽት እስከ ማለዳ ለ12 ሰዓታት የሚዘልቅ የሰዓት እላፊ ገደብ ደንግጋለች። የጤና ባለሙያዎችና መደበኛ ያልሆነ ንግድ ላይ የተሰማሩ ሰዎች በእገዳው ስጋታቸውን ቢገልጹም ዚምባብዌያውያን ለድንጋጌዎቹና ለክልከላዎቹ እንዲገዙ የዓለም የጤና ድርጅት መክሯል። ይህ በእንዲህ እንዳለ እስከያዝነው የአውሮፓ ወር ጃንዋሪ መጨረሻ 2 ሚሊዮን ዜጎቿን እንደምትከትብ እስራኤል አስታውቃለች። እስራኤል ውስጥ እየተሰጠ ያለው የአሜሪካና የጀርመን ኩባንያ ፋይዘር ባዮኤንቴክ ክትባት ሲሆን የክትባቱን እንቅስቃሴ በዓለም እጅግ ፈጣኑ ብለውታል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ። በሌላ በኩል ባለፉት የአውሮፓ ገናና አዲስ ዓመት የበዓል ሰሞናት በየሀገሮቻቸው የተጣሉ የእንቅስቃሴ ገደቦችን በመሸሽ ወደ ሌሎች አካባቢዎች የተጓዙ ሰዎች ስለ ሌሎች ስቃይ ሊሰማቸው ይገባ ነበር ሲሉ የካቶሊካዊት ቤተክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ገስጸዋል። አዲሱ 2021 ዓመተ ምህረት ምን ይዞ እንደሚመጣ ገና ባናውቅም ሁላችንም ስለ ሌሎች ደህንነት ልናስብ ልንጨነቅ ይገባናል ብለዋል አቡኑ ዛሬ በቪዲዮ ባስተላለፉት የቡራኬ ቃላቸው። አባ ፍራንሲስ ይህንን መልእክት ወትሮ የሚያስተላልፉት ወደ ቅዱስ ጴጥሮስ አደባባይ በሚከፈተው መስኮት አደባባዩ ላይ ለሚሰበሰብ በሺዎች የሚቆጠር ምዕመን ነበር። በሌላ በኩል ህንድ ለሁለት የኮሮና ቫይረስ መከላከያ ክትባቶች ዛሬ ፈቃድ ሰጥታለች። አንዱ በአስትራዜኒካ ኩባንያና በኦክስፎርድ ዩኒቨርሲቲ የተሰራ ሲሆን ሁለተኛው በራሷ ብራሃት ባዮቴክ የተዘጋጀ መሆኑ ታውቋል። ህንድ 20.4 ሚሊዮን የኮሮና ቫይረስ ተጋላጮች ያላትን ዩናይትድ ስቴትስን ተከትላ በ10.3 ሚሊዮን ተጋላጮቿ በስርጭቱ ስፋት በዓለም ሁለተኛ ነች። የኢትዮጵያ የጤና ሚኒስቴር ትናንት ባወጣው መረጃ የኮቪድ-19 ሞት ከ1940 ማለፉንና ለኮሮና ቫይረስ የተጋለጠው ሰው አጠቃላይ ቁጥር ከ125000 በላይ መሆኑን አሳውቋል። 235 ሰዎች በጽኑ ህመም ላይ እንደሚገኙ ሚኒስቴሩ ገልጿል። ለዜና የተያዘው ሰዓት አበቃ። ክቡራትና ክቡራን አብራችሁን ቆዩ እስከ ምሽቱ 4 ሰዓት። ወደ አሉላ ለመለሳችሁ
ጤና ይስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ ታህሳስ 25 2013 ዓ.ም የራዲዮ መጽሔት ተጀመረ። ፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። በቀጥታ ወደ ዝግጅቶቹ ከማምራታችን አስቀድመን በራዲዮ መጽሔት ወግ መሰረት ሳምንቷን ምርጥ ግጥም እናስቀድም። ለሹመት ሽልማት ለሹመት ሽልማት የታደሉት ሁሉ ቢሻይ ጀነኑ ቢሻይ ሸልሉ እኔስ በበኩሌ ካጀብ ተገኝ እንደ ፍላጎቴ ልኑር በምርጫዬ ሹመት ሽልማት ይህ ነው አለኝታዬ ንጉሥ የወደደው ዙፋን የተጠጋ መልአክን ይመስላል ክንፉን ይዘረጋ ዋ ይሻለዋል ቢዝ ኩራቱን በወጌ በፈካበት ፀሐይ እንዳይጠወልግ ግስ ነበልባል ነው ሲተጉት ይፋጃል ቢተፋም ቢለማም ድርቁት ይበጃል ስንቱ የጦር ጀግና የሺህ ልጆች ጌታ ጥላትን ረፍፎ አሳዶ የረታ ባንዲት ቅንጣት ተስ በእምን ቶለምታ ማረጉን ተገፎ ተዋሎ ትምታ እኔ ሻል ከሁሉም ከምኑም የሌለው ቆሽቴን ከማቃጠል ከሽምሽር የቀረው ከመወዳትና ከመወደው ድርሰት ማንም ሰው ሳይለየኝ ኖር ያለው ስደሰት ታዲያ እልልልበል እንጂ እልልባሌ ሆይ ተስፋና ትፍስት አንድ አይደሉም ወይ? ጎ ሲቀድ በሚል ርዕስ በኢትዮጵያ ዘመን አቆጣጠር በ2005 የ50 ዓመታት የተመረጡ ግጥሞችን አካቶ ካሳተማት የግጥም መድብል ባገኘናት ለሹመት ሽልማት ተሰኞቹና ለምሽቱም የራዲዮ መጽሔት መክፈቻ በመረጥናት የተስፋ የገሰሰ ግጥም ዝግጅታችንን ጀምረናል። አሁን የመክፈቻዋን ስልት እናስከትል። የሙዚቃ ባንድ ናቸው ታንክ ዩ ዩስ ታንክ ይሄን ተከታዩን አዲስ አመት ዜማ የሚጫወቱልን የኢትዮጵያ ይዞታ ግጭትና ሰላም በአንድ አገር ህዝብ አብሮ የሚኖር ጣላይ የተደቀኑ ፈተናዎች መንስኤዎቻቸውና ወደፊት የሚያራምዱ መንገዶች በትላንትናው ምሽት የተጀመረ የክርክር ፕሮግራም ትኩረት ካደረገባቸው ጭብጦች ውስጥ ናቸው። የክርክሩ ተሳታፊዎች በኢትዮጵያ ጉዳይ ዙሪያ በመጻፍና በመሟገት የሚታወቁ ሁለት ከፍተኛ ውቅና ያላቸው የህግ ባለሙያዎች ናቸው። የምሽቱም ሁለተኛ ክፍል ክርክራቸው በመጀመሪያው ክፍል እልባት ያደረጉበት ይንደረደራል። ራሳቸውን የሚያስተዋውቁበትን እናስቀድም።
አመሰግናለሁ። አወል ካስማሎ ባላለሁኝ የህግ ባለሙያ ህግ ተማርኩት አዲስ አበባ ዩኒቨርሲቲ ነው። አሁን ዩናይትድ ኪንግደም ውስጥ ሲል በሚባል ዩኒቨርሲቲ ሲኒየር ሌክቸረር የህግ ትምህርት ቤት ውስጥ አስተምራለሁ። ከዛ በተረፈ የሆርን ኦፍ አፍሪካ ፖለቲካዊ ጉዳዮች ላይ ስቴት ፎርሜሽን ላይ አንዳንድ እይታዎችን እሰጣለሁ። በተለይም ኢትዮጵያ ላይ ከጊዜ ወደ ጊዜ ስትራክቸራል የሆኑ ነገሮች ላይ እንደዚሁም ታክቲካል የሆኑ ፖለቲካዊ ጉዳዮች ላይ ጻፋለሁ፣ አስተያየት ሰጣለሁ።
አመሰግናለሁ ስለጋበዝከኝ ዶክተር አወልም ዌልካም። ዝግጅት ላይ ለውይይት ስለቀረብክ ደስ ብሎኛል።
ደረጀ ደምሴ ባላለው ቦስተን ነው የምኖረው። ላለፉት 23 አመታት በቦስተን የህግ ጠበቃ ሆኜ በመንግስትም በግል ድርጅቶችም በተለያዩ የህግ ድርጅቶች ሰርቻለሁ። አሁን የራሴ የህግ ፈርም አለኝ። 4 ጠበቆች አሉት። በትምህርት በኩል የመጀመሪያ ዲግሪን በመንግስትና ፖለቲካ government and politics በሚባል ዲግሪ ጨርሼ ከዛ በኋላ የህግ ትምህርት ቤት ገብቼ በጁሪስ ዶክተር ዲግሪ ተመርቄያለሁ። እና ብዙ የምሰራው በግለሰቦች መብት ዙሪያ ነው። በወንጀል የተከሰሱ ግለሰቦችን በፌደራልም በስቴትም ሪፕሬዘንት አደርጋለሁ። የስቴቱ የፐብሊክ ዲፌንደር ኤጀንሲ ምክትል ቼር ነኝ። እንደገና ሎየሮችን በማሰልጠን ተመርጬ በስቴቱ ላለፉት 15 አመታት የተለያዩ ኮንቲኒዩንግ ሊጋል ኤጁኬሽን ይባላል ቀጣይ የህግ ትምህርት ሰጣለሁኝ። የአሜሪካ ሲቪል ሊበርቲስ ዩኒየን የነጻነት መብት የሚጠብቅ ድርጅትም በምክትል ፕሬዝዳንትነት አገልግያለሁ። የተከላካይ ጠበቆችም ፕሬዝዳንት ሆኜ ሰርቻለሁ ለዚህ ስቴት። እና ብዙ ኢንትረስቴ የግለሰብ መብትን በተመለከተ ነው።
ጦርነት የመጨረሻ አማራጭ ነው የሚለውን ሁለታችንም ተስማምታችሁበታል፣ ብዙዎችም ይስማሙበት ይመስለኛል። ነገር ግን ጠቅላይ ሚኒስትር አብይ ካሁን ቀደም የሚወቀሱት በአገር ውስጥ በሚታዩ ቀውሶች እርምጃ አይወስዱም፣ ታጋሽነታቸው ከመስመር ያለፈ ነው። ፍጥጫ ከገቡት የክልሉ አስተዳደርም ከህወሓት አመራሮችም ጋር ህጋዊ እርምጃዎችን ለመውሰድ ዳተኛ ናቸው። በመወከሩም ጊዜ ተደረጀ የገለጻቸውን አይነት ምላሾች ሲሰጡ የኃይል እርምጃዎችን ላለመውሰድ በሚያደርጓቸው ቁጥብነቶች ደካማ መንግስት ተመስለ ቀርቡ ነበርና አንድ ጦር ላይ የተፈጸመ ጥቃት መሆኑን ትክክል ነው ብለም ከተቀበለን የህዋት አባል ሆኑ አንድ ሰው አስቀድሞ ለመከላከል የተደረገ እርምጃ መሆኑን
ከዚህ ቀደም ተናግረዋልና የህዋትን የራሱን ምንጮች መሰረት አድርገን እናም ይህ እርግጥ ከሆነ መቼ ነው አንድ መንግስት የኃይል እርምጃ መውሰድ የሚችለው?
ከህግም አንፃር
ዶክተር አወነ
አመሰግናለሁ። ይሄ ፋክትን በተመለከተ ሰው ሁለታችንም የመጨረሻው ላስት ሪዞርት ነው መቻል አለበት የሚለው ነገር ላይ የምንግባባ ከሆነ ሁለተኛው አይ ቲንክ አስፈላጊው አድረስ መደረግ ያለበት ጥያቄ እሱ ያነሳው እውነትም የፌደራል መንግስት እንደሚለው የትግራይ የክልል መንግስት የፌደራል ኃይልን አጥቅቷል አላለም። ያንን በተመለከተ አብዛኛው ኢንፎርሜሽን የሚያሳየው የትግራይ መንግስት ያንን እንዳደረገ ነው። ያንን ያደረገበት ምክንያት ያደረገው ምንድን ነው የሚለው ላይ የፌደራል መንግስት ኦልሬዲ የትግራይ መንግስትን ለማጥቃት ዝግጁ ስለነበረ፣ ጦርነት ኢሚነንት ስለነበረ የትግራይ መንግስት ከውስጥ በመከላከያ ኃይል እዛ ከሰፈረው መከላከያ ኃይል የሚጠቃ ከሆነ፣ በሰሜን በኩል በኤርትራ የሚጠቃ ከሆነ፣ በደቡብ በኩል በኢትዮጵያ የሚጠቃ ከሆነ ራሱን መከላከል የሚችልበት እድል ምንም ስላልነበረ በዛ አይነት መልኩ ነው ለሪስፖንድ ያደረጉት ነው። ስለዚህ ማንኛውም ለጦርነት ተዘጋጅቶ እዛ ቦታ ላይ አፋፍ ላይ እየደረሰ በዛ አይነት መልኩ ራሱን ተከላከለ ቢባል እኔ ምንም የሚገርመኝ ነገር አይደለም።
ግን እዚህ ላይ
ዋናው ፖይንት ሲጀምር የኢትዮጵያ መንግስት ይሄንን ነገር ወስዶ የጦርነት በር ላይ ማድረስ አልነበረበትም ነው። እዛ ጋር መድረስ አልነበረበትም በምንም መልኩ። አንድ ጊዜ ስለዚህ ጦርነቱ እየተጀመረ የኢትዮጵያ መንግስት ኃይሉን ወደዛ ካጠጋና ጦርነት ኢሚነንት በሆነበት ሰዓት ነው። ስለዚህ ከዛ በፊት ዝግጅቶች በሁለቱም ጋር እንደነበሩ እናቃለን። የተለያዩ ኃይሎች በተለይም የአማራ ክልል ፕሮስፔሪቲ ፓርቲ ቲፒኤልኤፍ እና ኦነግ መውደም አለባቸው፣ እንደዛ ካልሆነ ሰላም ሊኖር አይችልም የሚሉ ነገሮች በሰፊው ይሰሙ ነበረ። ሁለቱም መንግስታት ለጦርነት ሲዘጋጁ እንደነበረ እናቃለን። የኤርትራ ጫና እንደነበረ እናቃለን። እሱ የኔ ትልቁ ፖይንት ምንድን ነው? ጠቅላይ ሚኒስትሩ ትልቅ ሀገር እንደሚያስተዳድሩ ግለሰብ ጦርነትን ሩል አውት ማድረግ መቻል ነበረባቸው። ነገሮችን ገፍተው እዛ ማድረስ አልነበረባቸውም። ኢትዮጵያን ለማሻገር በጣም ሰፊ እድል ነበራቸው። ስትራቴጂክ የሆኑ ስህተቶችን በመፍጠራቸው ነው ለዛ ይሄን ነው የሚል አመለካከት ነው ያለኝ እኔ።
መልካም። እዚህ ላይ አቶ ደረጀ ድሉን ሰጥቶታለሁ። በሚሰጧቸው አስተያየቶች ላይ መደዳውን እንግሊዝኛ ቃላት ከተነገረ ለአድማጮች በግልጽ የመረዳት እድሉን ይቀንሳልና በተቻለ መጠን በአማርኛ ተመጣጣኝ ትርጉሙን ለመግለጽ ሞክሩ። እሺ አቶ ደረጀ ድሉ እርሶ ነው።
እሺ አሁን ዶክተር አወል ያለው በጣም ራሱን በራሱ የሚጻረር ንግግር ነው። ለምንድን ነው ያልኩት? ጦርነትን የመጨረሻ ምርጫ ማድረግ አለበት መንግስት። ቲፒኤልኤፍ ግን ጦርነትን የመጨረሻ ምርጫ ሳያደርግ ቀድሞ ማጥቃት ይችላል። ይሄ ሊሆን አይችልም። ቲፒኤልኤፍም እኮ ራሱን የቻለ የጦርነትን የመጨረሻ ምርጫ ማድረግ ኃላፊነት አለበት። ስለዚህ ጦርነትን የመጨረሻ ምርጫ የሚያደርገው ገና ለገና ያኛው ሰውዬ ሊያጠቃኝ ይችላል ብሎ ጦርነትን የመጨረሻ ምርጫ አድርጋለሁ ግን ሊያጠቃኝ ስለሚችል አጠቃዋለሁ የሚባል ሎጂኩም አስተሳሰቡም ትክክል አይደለም። የኢትዮጵያ መንግስት ለጦርነት ተዘጋጅቷል የሚለውንም አልቀበለውም። ምክንያቱም ኢንፋክት እንግዲህ መንግስት የሚለውን እንሰማለን፣ ከዛም ተቋም የሚለውን እንሰማለን። ግን ወታደሮቹ እዛ ቦታ ላይ ነበሩ ኢንተርቪው ሲደረጉ ሰዎች የሚሉትን ለማዳመጥ ሞክሬያለሁ። አንዳንድ ጊዜ ተነግሯቸውም ሊናገሩ ይችላሉ ግን ካናጋገራቸው እኔ ብዙ ሺህ ሰዎች ኢንተርቪው አደርጋለሁ ከስራዬ ጋር የተገናኘ እና አነጋገራቸው ነው ያለው ስሜታቸው ፊታቸው ላይ የሚነበበውን ስሜት አያለሁ እና ዝግጅት ሲያደርጉ እንደውም ዝግጅት ማድረግ ነበረባቸው። ዝግጅት ሲያደርግ ደግሞ የቆየው ማን እንደሆነ ደግሞ ግልጽ ነው። ለማንኛውም ግን የዛን ቀን ጥቃት ባይደረግ ኖሮ ጦርነት ሊጀመር ይችላል ብሎ ለመናገር አይቻልም። ላይጀመርም ይችል ነበር። ጦርነቱ የተጀመረው ጥቃት ስለተደረገ ነው። ጥቃት ያደረገው ደግሞ የክልል መንግስት። ጥቃት ደረጃ ምን አደረሰው አንድ የክልል መንግስት? መጀመሪያ ደረጃ ችግሩ እኮ የክልል መንግስት ሚሳኤል ላውንቸር ታጥቆ ልዩ ኃይል አዘጋጅቶ ወደ 200 ሺህ ሰው አሰልጥኖ የዚህ አይነት ፍርሃቱ ራሱ ትክክለኛ ፍርሃት አይደለም። እና የነበረው የሊጋል ስለ ህጉ ብንነጋገር የተሻለ ነው። ስለ ስትራክቸሩ ይሄ ጦርነት የመጣው በስትራክቸሩ ድክመት ነው። በነበረው የህግ ፍርሃት ድክመት ነው። የህጉ ፍርሃት ችግራችንን በፍርድ ቤት የመጨረስና የማቃለል መብት የእውነተኛ መብት ስላልሰጠን ነው። ሱፕሪም ኮርት ስለሌለን ነው። ሱፕሪም ኮርቱ የህገ መንግስት ጉዳዮች ስለማያይ ነው። ብዙ ድክመቶች አሉ። ኢትዮጵያ ስርዓት የኮንስቲቱሽናል ኢንኩሪ ካውንስል ተብሎ ሊከሰሰው የምርጫ ቦርድ ከሱፕሪም ኮርት ኮንስቲቱሽናል ኢንኩሪ ካውንስል ከሚባሉት ጋር ውይይት አድርጎ የሚታይበት ስርዓት ራሱ ትክክል አይደለም። ኮንስቲቱሽኑን የሚፈታ ፍርድ ቤት መኖር አለበት። ያ ስለሌለ ህገ መንግስት ይከበር ተብሎ ሰላማዊ ሰልፍና ድንጋይ መወርወር፣ ህገ መንግስት ይከበር ሲባል ፍርድ ቤት ነው የሚሄደው። እና ህወሓት ባቋቋመው ስርዓት መዳኘት መቻል ነበረበት። ራሱ በመሰረተው የህግ ፍርሃት ያለውን ተቃውሞ በፍርድ ቤት መፍታት ነበረበት። ያ ፍርሃት ለማንም ተቃዋሚ ለየትኛውም ያገለግላል ብሎ ያቋቋመው ኢህአዴግ ቲፒኤልኤፍ ያቋቋመውን ህግ በጣም እንደሚያቀው ገምታለሁ። በዛ መዳኘት መቻል ነበረበት።
መልካም
ችግር ላይ ደረስነው ስላልተዳኘ።
መልካም ማያቋርጥ ዝግር በግራና ቀኝ የሚነሳበት ሐሳብ ነው። ሌሎች በርካታ ተረሰ ጉዳዮች አሉ። በተለይ ህግን የሚመለከቱ የዜጎችን ጣም የሚመለከቱ ሰላምን የሚመለከቱ በስፋት እንድትከራከሩ እንድትወያዩባቸው እናደርጋለን።
ዶክተር አወል ሌላ ተከታይ ጥያቄ ከማንሳቴ በፊት በቀደሙት ባልቶ ደረጃ በኩል ለቀረበው አስተያየት ምላሽ መስጠት የሚሹ ከሆነ እድሉን ልስጦ ባጭሩ።
አንድ አስተያየት የነሱት ፖይንት እኔ ያነሳሁት ጦርነት የመጨረሻው አማራጭ ተደርጎ መታየት አለበት የፖለቲካ ልዩነቶችን ለመፍታት ያልኩት ነገር ከትግራይ መንግስት አንጻርም ተግባራዊ መደረግ አለበት ከፌደራል መንግስቱ አንጻር ብቻ አይደለም ያሉት እና ያ ተቃርኖን ያሳያል ያሉት ነገር አይ ቲንክ ችግር አለበት ብዬ አስባለሁ። አንዳንድ ጊዜ ምንድነው ጦርነት ኢሚነንት ነው ወይም ደግሞ በአለም አቀፍ ህግ ለምሳሌ አገሮች ራሳቸውን የመከላከል መብት አላቸው ራሳቸውን የሚከላከሉት ሁለቱ መስፈርቶች ሲሟሉ ነው የሚባል ነገር አለ። አንደኛው በማይወላዳ ሁኔታ ከተጠቁ ነው አርዳታ ከደረሰባቸው። ሁለተኛው ጥቃት በማያጠራጥር ሁኔታ እንደሚመጣ እርግጠኛ ከሆኑ ነው ኢሚነንት ከሆነ የሚባለው ማለት ነው። በዛ ሁኔታ አንዱ እየተዘጋጀና እያኮበከበ እየታየ ጥቃቱ ድረስ ድረስ አገሪቷ ዝም ብላ ቁጭ ብላ ማየት የለባትም የሚል አመለካከት ስላለ ነው። ኢኔኒ ኢቨንት ይህንን አሰስመንት በምናደርግበት ጊዜ እኔም ቲፒኤልኤፍን ትልቅ ቦታ ሰጥቼው ሪስፖንስብል የሆነ አክተር አድርጌ እያየሁ አይደለም። ሪስፖንስብል አክተር አድርጌ ማየት የምፈልገው የፌዴራል መንግስቱን የሚመራውን መንግስት ነው። እዚህ ጦርነት ጋር በተያያዘ ጦርነቱ ልክ አይደለም፣ አገሪቷ ወደ ጦርነት መሄድ አልነበረባትም፣ ይሄ ሁኔታ ማንንም አይጠቅምም ብለን ስንከራከር የነበረን ሰዎች ፎር ሰም ሪዝን የቲፒኤልኤፍ ደጋፊ ሆነን እየተሳልን ያለበት ሁኔታ ነው። ከኔ በላይ ቲፒኤልኤፍን ሲቃወም የነበረ የለም። አብዛኛው እዚህ መንግስት ውስጥ ያለው
አሁን ቲፒኤልኤፍ ጋር ሰራ የነበረ ነው። ቲፒኤልኤፍ ያንን ስንቃወም ነበር፣ አሁንም ቲፒኤልኤፍ ቃወማለን። ፖይንቱ ግን የፌደራል መንግስት ከቲፒኤልኤፍ የተሻለ ሩም ነበረው ፎር ማኑቨር። የተለያዩ ዲሞክራሲ የሚችላቸው አማራጮች ነበሩ። ለአይዲያ አሁን ያለንበት ሁኔታ ኢትዮጵያ ላይ ዲሞክራሲያዊ ስርዓትን ለመገንባት የተሻለ እድል ፈጥሯል ብለው እኔ አይፋንድ ለማስተማሪሽ ነው። ስለዚህ ፋክቶች ላይ አንዳንድ ግዴታ ላይ ያመጣከት ሊኖርን ይችላል። አብዛኛው የምንሰማው ኢንፎርሜሽን ወይ ከመንግስት ነው ወይ ከቲፒኤልኤፍ አካባቢ ነበር። ይሄንን ጉዳይ በተመለከተ ግን የኔ እይታ ሁለቱም መንግስታት ዝግጅት ሲያደርጉ ነበር። ወደ ጦርነት ቀረቡ በኋላ ወደ ኋላ የመበለሱ ትልቁ ኃላፊነት ቢዬ ማስበው የፌደራል መንግስቱ ነው። ያን ክልል ትንሽ ክልል ኃላፊነት መሆን አልነበረበት።
ዶክተር አወል በዋናው በቀደመው መስረታዊ ነጥብ ላይ አሁንም ምንጩ ተደጋግሞ የተገለጸው የህወሓት አመራር አባል ዋቢነት ነው። በጦር ሰራዊቱ ላይ ጥቃት መድረሱን መቀበል ከቻለን ያ ጥቃት ከተፈጸመም በኋላ የኢትዮጵያ መንግስት ተቆጥቦ ወታደራዊ እርምጃ መውሰድ አልነበረበትም ብለው ያምናሉ።
እዛ ፖይንት ላይማ ጦርነቱ ገብቷል። በቃ ጥቃት ከደረሰ የመከላከያ ኃይል ላይ ኦሬዲ ጦርነቱ ገብቷል። አገሩ እዛ ፖይንት ላይም ግን ወደ ኋላ ለመመለስ ብዙ አማራጮች ነበሩ። ይሄ ሁሉ አሁን የምናየው ደረጃ የተፈጠረው ዲስትራክሽን ሳይፈጠር ወደ ኋላ የመመለስ እድሎች ነበሩ። የትግራይ መንግስት ለመደራደር ስላደኛ ነኝ ብሎ ለሳውዝ አፍሪካ ፕሬዚደንት ደብዳቤ እንደጻፈ አይተናል። የተለያየ የዓለም አቀፉ ማህበረሰብ ሪፕሬዘንታቲቭ የነበሩ በዩናይትድ ኔሽንስ፣ በዩሮፒያን ዩኒየን ለኢትዮጵያ መንግስት ይሄን ጉዳይ በሰላም ማለት አለበት የሚል ሪፕሬዘንቴሽን ነበር። የኢትዮጵያ መንግስት ያንን መቀበል አልቻለም። አርክቴክት ለማየት ያለብን ነገር ጦርነት አሸነፈናል የሚለው ብቻ ሳይሆን አሁን የተፈጠረው ሁኔታ በዚህ ጦርነት ሂደት ሲሰሙ የነበረው ፕሮፖጋንዳ ኢትዮጵያን አገር እንደ አገር እንደ ኔሽን ቢልድ ማድረግ የምንፈልግ ከሆነ እዛ ላይ ያለው ኢምፓክት ምንድነው ነው። ይሄን ለማየት ያለብን ዝም ብለን ከትግራይ አንጻር ብቻ ሳይሆን ሌላው አካባቢ ሲደረግ የነበረው ነገር ምንድነው። አቶ ደረጀ የህግ የበላይነትን የፍርድ ቤት ነጻነትን ጠቅላይ ሚኒስትሩና የህግ አስፈጻሚው አካል ትግራይ ሄዶ ግለሰቦችን መያዝ አለመቻሉን እነዚህ አይነት ነጥቦችን አስተዋል። ሌላው አካባቢ ላይ የህግ የበላይነት እየተከበረ ያለው ምን ያህል ነው? ጠቅላይ ሚኒስትር አብይ መንግስት እዛ ሄዶ እነዚህ ነገሮች ማድረግ አለመቻሉ ብቻ ሳይሆን ፍርድ ቤቶች አዲስ አበባ ላይ ሌሎች ክልሎች ላይ የታሰሩ ግለሰቦችን ይፈቱ ሲሉ እየተፈቱ ነው ወይ? አይ ቲንክ ስለ ህግ የበላይነት ተቆርቁረን የምናመለክተው ሆነ አስፈተን ማየት መቻል አለበት። ይሄው እጂ በጣም ተለቅ ያለ ነው።
ገፍተን እንመለከታለን። ብዙ ጥያቄዎች አሉ። በቀዳሚነት የወረወርኩት አንድ ጥያቄ ነው። እንግዲህ ረዘም ያለውን ሰዓት የወሰደው
አንድ ምጣጻው ነገር አለ። ደረጀ ምንድነው ዶክተር አወልት ለኢንተርናሽናል ህግ ተቀሰሱ። እኔ አይ ቲንክ ትልቅ ሚስኮንሰፕሽን አለ እዚህ ላይ ሰዎች ክልሎችን እንደ መንግስት የማየት ኢንተርናሽናል ህግ በአንድ ክልልና በአንድ ፌደራል መንግስት መካከል ያለውን ግንኙነት የሚነካ ኢንተርናሽናል ህግ የለም። ኢንተርናሽናል ህግ በአንድ ሀገርና በሌላ ሀገር መካከል ነው እንጂ በአንድ ሀገር ውስጥ ያለ አንድ ክልል አንድ ስቴት እና ፌደራል መንግስት ጋር ያለ ግጭት ኢንተርናሽናል ህግ አይመለከተው።
እንደዛ ላልኩም
ይሄ ኖ
እንደዛ ላልኩም ጀስት ነገሩን ለማሰጠር የኢሚነንስን ጉዳይ
ሰዎችን
ኮንትራዲክሽን አለ ያልኩን ፖይንት ኢሉሲዴት ለማድረግ ያንን እንደምሳሌ ወሰድኩኝ እንጂ በትግራይ መንግስትና በፌደራል መንግስቱ መካከል ያለው ጦርነት ማለት ማቀፍ እንዲገዛ አላልኩኝ።
አይ ጦርነት አጀማመሩን ምክንያት ፕሪምቲቭ ስትራይክ ቀደም ብሎ የራስን የመከላከል ጥቃት በኢንተርናሽናል ህግ ይደገፋል ስላልክ ነው። በኢንተርናሽናል ህግ አይደገፍም
አላልኩም።
አንድ ክልል
ይደገፋል አላልኩኝ። ማለት
ኢንተርናሽናል ህግ ይጣቀሳል አንድ ሀገር ሊጠቃ ተመሰለው ቀደም ብሎ የማጥቃት መብት ይሰጣል የተወሰኑ ቅድመ ዝግጅቶች ወይም ቅድመ ነጥቦች ከተስተካከሉ ድረስ እስካሉ ድረስ የሚል ነገር የጠቀስክ ይመስለኛል ካልተሳሳተ። ለማለት የፈለኩት በኢንተርናሽናል ህግ አንድ ስቴት ፌደራል መንግስትን ገና ለገና ያጠቃኛል ብሎ እንዲያጠቃ የሚፈቅድ ህግ የለም። ኢንፋክት ውጭ ሀገር ያሉ ሰዎች ዳኙኝ ብሎ መጥራትም አይችልም። የውጭ ሀገር መንግስት አያገባው አንድ ስቴት እና ፌደራል መንግስት ስላለው ግንኙነት ዳታ ለመስጠት ሊያገባ ይችላል። መድኃኒት ለመላክ ሊያገባ ይችላል። ግን በአንድ ፌደራል መንግስት እና በአንድ ክልል መንግስት መካከል ያለውን የስልጣን ተዋረድ ግንኙነት በዳኝነት እና በሽምግልና ለመቀመጥ የሚፈቅድ ኢንተርናሽናል ስርዓትም የለም እስከማውቀው ድረስ።
አይ ቲንክ ስለ ዓለም አቀፍ ህግ እናደርገውና ከክሩን የሲቪሊየንስ የግለሰቦች ወይንም ደግሞ ታጣቂ ያልሆነው ኃይል ተጎጂ በሚሆንበት ጊዜ ጦርነቱ በአንድ ሀገር ክልል ውስጥ የሚደረግ ጦርነትን ቢሆን የዓለም አቀፉ ህብረተሰብ አያገባው
ስንስማማል ሲቪሊያንን በተመለከተ ግለሰቦች ሲቪሊያኖች መጎዳት የለባቸውም እነሱ ለጉዳት ለጥቃት የሚያደርስ ሲቪሊያን ጋር ተከልሎ ራሱ ጦርነት መጀመር ራሱ ወንጀል ሲቪሊያን ያለበትን ቦታ ጠላትን ሳይለዩ መምታትም ወንጀል ነው እና እነዚህ ላይ እንስማማለን
መልካም የምትስማሙበትን ነጥብ እንያዝና በተለየ ዜጎችን የሚመለከቱ በአገሩስ ባሉ ቀውሶች በተለያየ ቦታ ትግራይን ጨምሮ ያሉት ሁኔታዎች የምትመለከቱባቸው ጥያቄዎች አሉ። ወደ ሌላ አንድ ትልቅ ጭብጥ እንለፍ። ሁለታችሁም በተለያየ ጊዜ አጽፋችሁበታል። ዛሬ ለሚታዩት ልዩነቶች በተወሰነ ደረጃም በመክንያትነቱ ይገለጻል። የኢትዮጵያ ፌደራላዊ አስተዳደር አወቃቀርን የሚመለከቱ ህገ መንግስቱን የሚመለከቱ በአንድ በኩል ችግር ናቸው የሚል ወገኖች አሉ። የለም በትክክለኛው መንገድ ስላልተፈጸመ እንጂ በተለይ ደግሞ ለብዙዎች ንትርክ መነሻ የሆነው ማንነትን የጎሳ ወይም የዘውግን ማንነት መሰረት ያደረገ ብሔርተኝነትና ኢትዮጵያዊ ብሔርተኝነት በሚሉት አስተሳሰቦች መካከል ያሉ ልዩነቶች ጎልተው እየተሰሙ ነው። የሀገሪቱንም ጣፈንታ የዜጎችንም የመኖር መብትና ህልውና አሁን ያለውንም የሰላም ጥያቄ አስመልክቶት የሚታዩ ችግሮች አሉና ዶክተር አወል እርሶ የጻፉትን አንድ ጽሑፍ መሰረት አድርገና ተከታዩን ጥያቄ ለርሶ ላስቀድም። በእንግሊዝኛ የተጻፈ ጽሑፎን በተወሰነ ደረጃ ሐሳቡን ወስጄ ነው ማነሳለሁ። በማዕከላዊ መንግስት በሚመራው የሀገር አስተዳደርና ራሱን በራሱ የሚያስተዳድር ራስ ገዝ አስተዳደር መኖር መካከል ያለ መሰረታዊ ወይም አይነተኛ የሪዮት ዓለም ልዩነቶች ናቸው ይላሉ። አሁን ያለውን ሁኔታ ሲገልጹ የማይታረቁ የሚመስሉም ይሏቸዋል። በልማድ የብሔር ማንነት የሚባለውን ዘውግን መሰረት ባደረገ ብሔርተኝነትና ቀደም ብዬ ባነሳሁት በኢትዮጵያ ብሔርተኝነት መካከል ያለውን ልዩነት፣ በሌላ በኩል እኔ ይበልጣለሁ ከሚል ከብዙዎች ላይ የሚጫን የብሔርተኝነት አይነት ኢትዮጵያ ብሔርተኝነትን ነው የሚገልጹት እና የቀደመ ያሉትን አስተሳሰብ ከማወደስ ዝንባሌ ጋር የሚያያይዙታል። እስኪ አድማጮች መረዳት በሚችሉት ዛሬ ካለ ሁኔታ ጋር የሚታየውን በእነኚህ የብሔር ማንነት ጥያቄዎችና ኢትዮጵያ ብሔርተኝነት መካከል ያለውን ልዩነት እርሶስ ከሚረዱ ድረስ እንዴት ነው ዛሬ ላሉ ችግሮች ያዋጡ ምክንያት ይሆን?
አድማጮች በኢትዮጵያ ውስጥ የፖለቲካ ይዞታ በአንድ አገር ህዝብ አብሮ የመኖር ጣላይ የተደቀነ ፈተናና መንስኤዎቹ ብሎም ወደፊት ሊያራምዱ የሚችሉ መንገዶችን በሚፈትሹ ልዩ ልዩ ጭብጦች ዙሪያ የያዙት ክርክር አላበቃም። መጪው ሳምንት ፕሮግራማችን ይቀጥላል። ለአሁኑ ግን እንግዶቻችንን ዶክተር አወል ቃሲም አሎንና አቶ ደረጀ ደምሴ ቡልቶን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
ከበደ ሚካኤል አንዲት እንደንደቁ አይቀና አለች። እናንም ደስ ከሰለ እስከ ከበደ ሚካኤል እንዲህ ብሎ ከኛል ለሁሉ ይያሉ ብሎ አልሰደመን ትጠይቀው ነበር። በተገናኘን ሞት የሚሞትበት ጊዜው መቼ ይሆን? እኔ ያላቸው ሰልፍ ይህ ለልፍያቸዋል። ሞት የሚሞትማ ክርስቶስ በስብሐት ዳግመኛ ሲመጣ የሞተው ሲነሳ የሚሞት ሲታጣ ሞት ከናካቸው ያኔ ይሆናል ሞቱ በክርስቶስ ምጽአት ባሉ ማለክቱ በክርስቶስ መንግስት ባሉ ማለክቱ።
ራሳቸው የቅርስ ያህል የገዘፉ ለሚወዷቸው ወይ ለጥበብ አድናቂዎቻቸው ብቻ ሳይሆን ለሀገርም ጭምር ለጠፋው የቅርስ ቅብብሎች ማሳያ ሆነው በሕይወት ከቆዩ ከእርሱ ትውልድ አንጋፋዎቹ አንጋፋዎች ጥቂት ጉምቱ ከያንያን ውስጥ አንዱ ነበር። በ84 ዓመቱ ከዚህ ዓለም በሞት ተለየው ዘርፈ ብዙ ከያኒና መምህር ተስፋዬ ገሰሰ። ቀድሞ ባልደረባዬ አዲሱ አበበ ጋር ነበር ጋሽ ተስፋዬን ያነጋገር ነው። አዲሱን ለናፈቃችሁ የመጽሔት አድማጮች ሌላም መልካም አጋጣሚ ይሆናል ብዬ ተስፋ አድርጋለሁ። አሁን ወደ ምልልሳችን። አዲሱ ጋሽ ተስፋዬን ለማስተዋወቅ ብዙ ጉዳዮችን መለካካት አለብን። ጋሽ ተስፋዬ ብዙ ሰው ነው እንደምታውቀው፣ ተዋናይ፣ ጸሐፊ ተውኔት፣ ገጣሚ፣ ተርጓሚ፣ መምህር እንዲሁም አዘጋጅ እንዳልኩት ብዙ ሰው ነው። ለሁሉም ጋሽ ተስፋዬ በቅድሚያ እንኳን ደህና መጣ።
ያልገባበት የሙያ መስክ ያረገጠው መድረክ የለም። ከሁሉ በፊት አንተ ያን የማቅረባችንን ያህል የህዝብ ሰው ነህና አንተ ብንልህ ቅር አይልህም?
ምንም ቅር አይለኝም። ተአንቱታው አንተውሽ አንቱታ አይጥ ማለት ነው በኦሮምኛ።
እንግዲህ የለም የቃሉን አጠቃቀም ዛሬ ይሄን ካንተ ከተማርን በኋላ ካንተም አልፈን ሌሎችም ጋር ምን ተጠቀምበት ሜታ ላይ ቆጠብን ላለን
እዚህ ምክር በኋላ ሆነት ነው። እንደውም አሉላ ብዙ ጊዜ ሰዎችን አንቱ ያለ ያስቸግረኛል። ኧረ እባክህ እረዋለሁ።
ሆነት ነው አዲሱ ሌላ ጊዜ በዚያ መልኩ ምገፋፋም ቢሆን ጋሽ ተስፋዬን ይዘው ግን እንደዛ ማድረግ የሚቻል አይመስለኝም። ወዲሁም አሁን የነገረን ስታየት አለ።
በጣም ደስ ይለናል በድጋሚ ስናገኘ። ከዚህ ቀደም አንድም እዚህ መጥተህ ሌላም ደግሞ በስልክ ባጫጭር ስናገኘ ነው።
የቲያትርና የሲኒማ ጉዳዮች ሲነሱ እንዲሁ በስልክ ደጋግመን እናገኘሃለን። አዲሱ እንዳለው ታዲያ በአካል ተገኝተህ ይበልጡን ደግሞ ስለ ስራና ህይወትህ የምንነጋገርበት የመጀመሪያ አጋጣሚ ነው የዛሬው። አዲሱ ከዋናው ጉዳይን ጀምር።
መልካም እንግዲህ ዋናውን ጉዳይ በተለይ አንተ በቦታው ተገኝተህ አይተሃልና መነሻም የሆነን እሱ ነው። አንተም ታብራራለህ፣ ወደኋላ አድማጭ ነገሩን ያገኘዋል ብዬ አስባለሁ።
ልክ ነው። እዚህ በአሜሪካን ሀገር የሚገኘው የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ የእድሜህን አብላጫ ጊዜ ኪነጥበቡ ዓለም ያበረከትከውን የላቀ አስተዋጽኦ ከግምት ያስገባ ክብር ተመርጠህ የዘንድሮ ተሸላሚ ነበርክ። ከሁለት ሳምንት በፊት በነበረው ስነ ስርዓት ላይ ተገኝቼ ተከታትያለሁ። በቅድሚያ እንኳን ደስ ያለ
ማምላክ
ሲድ። አሁን ለሽልማት ያበቃህም ከሙያህና ከብቃት አንጻር እንደውም የዘገየ ሽልማት ሊባል ይችላል። ትልቁ ነገር ግን እውቅና ሰጥተው እዚህ አክብረው ጠርተው መሸለማቸው፣ በተለይም ደግሞ ከቀድሞው የኢትዮጵያ ጠቅላይ ሚኒስትር ከአቶ አብተ ወልድ ጋር አብረህ መታሰብህ ደስ ይላል። በእውነት ታሪካዊ ነውና ምን ተሰማ?
ያጋጣሚ ነገር ነው። ባፊት ዛዛክ ልዑል አብተ ወልድ ታላቅ ጠቅላይ ሚኒስትር ስቴትስማን የነበሩ ሰው ናቸው በኢትዮጵያ ታሪክ ውስጥ። እናሳቸው በሚዘከሩበትና በሚከበሩበት ጊዜ እኔም አንድ ላይ መነሳቴና መከበሬ በጣም የሚያስደስት ነገር ነው። ለእኔ ብቻ ሳይሆን ከኔ ጋራ ሌሎችም በዚሁ ከእሳቸው ጋር ለመሸለም መብቃታችን ትልቅ ነገር ነው። ምክንያቱም ይህንን 23ኛውን የሽልማት በዓል ልዩ በጣም የሚያደርገው የእሳቸው ፖስቲሙስሊ ድህረ ሞት መዘከር ስለሆነ እኛ ሀገር ሞተ ሞተ ነው ተረሳ ተረሳ አይነት ነገር እየሆነ ነው። እናሳቸው 66-67 ዓመተ ምህረት ጭፍጨፋ በኋላ እስካሁን ድረስ በርካታ ዓመታት አልፈዋል እና መታሰባቸው እና መሸለማቸው ለሲድ ማህበረ ግዩራን
ዘራ ኢትዮጵያ ነው ጥሩ ትርጉም ነው
ምን ማለት ነው ለሆኑ ግዩራን ነው
የግዝ ቃል ነው ስደተኛ ማለት ነው ብለውኛል ግዝም ያቆ አላ በስደት ያለው ኢትዮጵያውያን ማህበር ወይም ስብስብ መሆኑ ነው
ዲያስፖራ የሚለውን ነገር ለማለት ነው
አዎ ጥሩ ትርጉም ነው ቀደም ሲል ያልከው ግን ያገር ዝም ይኖራል አንድ ጊዜ ሞተ ነው ከሞተ ሰው አይታሰብ ትልቁ ነገር አሁንም ዝም ኢትዮጵያም እየተለመደ ነው በህይወት ያሉትን ለሀገርም ለወገንም አስተዋጽኦ ያደረጉትን ሰዎች ኡቅና የመሰተ የመሸለም ነገር ተጀምሯልና አሁን እንዳንተ አይነቶቹን ተላላቂ ኢትዮጵያውያን በህይወት ይያሉ ማሰብ ተገቢ ነውና በአክሊሎ ግዜ ሲዳል ነበር ወይም ሌላም እንኳን ሲል ሌሎችም አልነበሩምና ግን ማስተዋሳቸው እነሱንም ያስመሰግናል ዋናው ግን በህይወት ይያሉ መሸለሙ ነው ጥሩ ነገርና በተለይ ለሽልማት ስትቀርብ ብዙ ሰዎች ታገኛለህ የቀደሙ ሰዎች አንተን የሚያቆ የሚያከብሩ የሚያደሙ ታገኛለህ ዝዛች አዳራሽ ውስጥ የነበረውን ስሜት አሉላም እዛ ነበር ያክልበታል ምን ስሜት ነበር ያኔ
እንግዲህ ቅድም እንዳልከው ጻፊ ተዛሳት ሊሉ አብሶልድ ጋር መሸለሙ ትልቅ ስሜት ነው የሚሰጠኝ ልዩ ያደርገዋል አደረገው ሁናቴው ከዚህ በተረፈ ደግሞ ከኔ በፊት የተሸለሙና ዛሬም በዛን እለትም ከኔ ጋር የተሸለሙ የኔ ሙያ ሰዎች አሉ ለማስታወስ ያህል ለምሳሌ ጸጋዬ ሎሬት ጸጋዬ ገብረመድን ተሸልሟል የዓለም ፀሐይ አልነበረች እንጂ እዛ ላይ እሷም
ተሸልማለች
በዛን እለት ደግሞ ታማኝ ነበረ እነዚህ ሁሉ የሙያዬ ተጋሪዎች ናቸው እና ጸጋዬ ከበኔ እድሜ ያለ ሰው ነው የነበረው እነዚህ ደግሞ ታናናሾችና ደግሞ ከኔም ትንሽ የቀሰሙ ናቸው እና ከነሱ ጋር ያለፈው ማልፎ እነዚህ ደግሞ ያሉትም አብረውኝ በህይወት ከነሱ ጋር ሆኜ ለመሸለም መብቃቴ እንደ ድልድይም አይነት ነገር ተረጌ ራሴን ተመልክቼዋለሁ እና ልዩ ደስታ ነው የተሰማኝ ልበለው እንግዲህ ሰዎቹ ልዩራኖቹ ናቸው
ቀደም ብለን በመንደርደሪያው እንደጠቀሙ ነው በርካታ ስራዎችን የሰራ እንደ አንዳንዶችም ገለጣ የስራዎችን ቁጥር እንኳን አታስታውሳቸውም በጣም ቀለል ከሚል ምናልባት የሚያንተን ጠባይና ባህሪም ጭምር የሚያሳይ ከሚመስለው ከሙዚቃው ወጣ ወዳለ ርዕስ ልሰድህና ኦመር ካያም በግሮት ትልቅ ቦታ ያለው እስኪ መስል ድረስ ጎልቶ ይታያል ያገጣጠም ስልቱንም ተከትለ የራስህን ስራ መጽሐፍ አሳትመው አውጥተሃል እስኪ እናውራ ስለ ኦመር ካያም
ሌላ ሰው እንደው በህይወቴ ውስጥ የተጫወተ ሚና ቢኖር በዚህ በኪነ ጥበቡ በኩል ሼክስፒየር ነው እንግዲህ ሼክስፒየርን አልቀዋለሁ ከኦመር ካያም የበለጠ ነገር ግን ምስራቅ ደራሲ በመሆኑ እና ይህን ያህልም ደግሞ በካሪክለም ውስጥ የለም እኔ በተማርኩበት ካሪክለም ውስጥ ያልነበረ ሰው እንዲሁ ተጠቅሶ የሚል ሰው የነበረ እና በኤክስትራ ሪዲንግ ኤክስትራ ካሪክለም ሪዲንግ ያገኘሁት ሰው እና የተዋወቅሁት ነው ኦመር ካያም እና እንትኑ ማረከኝ እንጂ ፍልስፍናው ድፍረቱ እና እሱ ሙስሊም ሆኖ ንብላ ንጽፍታ ነገንን እና ሙት ሲል ያው ግዕዙም ይላል ንብላ ንስተይ የሰመን መውት ነው የሚለውና ይሄ ነገር በጣም ኦሪጂናል ወቅ ያደረገው ፈላስፋ ነው ከዚህም በተረፈ በተጨማሪ እሱ እንደምታውቁት ማቴማቲሽን ነው
የሳብ
አልጀብራ ነው አስትሮሎጂስት ነው ቆጠራ ወይ ድፍትርና ነገር ሳይሆን ሳይንሳዊ የሆነ ትልቅ ሰው ነው በአንድ በኩል የሳይንስ ጥንቅላት በሌላ በኩል ደግሞ የኪነ ጥበብ ልቦናና ተሰጦ ሁለቱን የጣመረ ሰው በመሆኑ በጣም ነው የማረከኝ እኔ ሂሳቡን አልችልበትም አይገባኝም ግን ወደ ኪነ ጥበቡ ሲሄድ ግሩ ነው በአጫጭር ስንኞች ሩባያት ነው የሚባሉት
የኦመር ካያም ሩባያት ይባላል የተስፋዬ ገሰሰ ሩባያትም ተሰጠዋል
ሶስቱ ግን እንደረደርና በመጨረሻዎቹም ስንኞች የሚወጣ ማለት ነው ሩባያቱና እንደዛ ሁሉንም አድርጌ አልገለጠምኩትም እኔ በወልግጥም ነው አብዛኛውን አንዳንዶቹን እንደ ሩባያቶች ምሳሌዎች ያደረግኳቸው ትርጉሞች አሉ ከዚህ የበለጠ ግን ከሁሉ የበለጠ እንዳልኩ ፍልስፍናው ነው ድፍረቱ እግዚአብሔርን ይጠይቃል አንተ ሁሉን ነገር ስለሌ ችሎታ ያለ ሆነ ለምንድን ነው እንደዚህ ሲሰራ ዝም የሚል አይነት ነገርና ይጠይቀዋል ደሙም ደግሞ ቡራኬውን ይመለከትና ደስታውን ደግሞ ያንኑ ያህል ደግሞ ስሜት ስርቱ ይገልጻል እነኝህን ነገሮች በማድረጉ በውብ ሆነ ቋንቋ ነው አረብኛ ወይም ፋርስ ነው መጀመሪያ የጻፈበት ቋንቋ እኔ እንግዲህ እሱ አውቄ ሳይሆን ፊትዝጀራልድ የሚባለው ኤድዋርድ ፊትዝጀራልድ የሚባለው እንግሊዛዊ ያደረገው ትርጉም ነው። ዑመር ኸያምንም ራሱን ለዓለም ላይ እንዲታወቅ ያደረገው እና ኤድዋርድ ፊትዝጀራልድ እንግሊዝኛ ግጥም ስላገኘሁኝ እሱ ደግሞ ልክ ሩአያቱን ተከትሎ በዛ ቅርጽ የሰራ ስለሆነ የኦክሶኒየን ነው የኦክስፎርድ አርኪና ሀብት የነበረውና ጊዜ የነበረውን ነገር ለማጥናት ነው ፊትዝጀራልድ እና ጥዋር ጉግዜ ፈጭቶ የሰራው ነገር ነው። እና በዚህ ምክንያት በዛ እንግሊዝኛ ትርጉም ምክንያት ያም እንግሊዝኛ ደግሞ እንደገና ወደ ሌሎች ቋንቋዎች ለምሳሌ ፈረንሳይኛ እንደዚህ ትርጉሙ አካብቶታል ማለት ይችላል። ዑመር ኸያምን የሱፊ ፍልስፍናም ጭምር ነው ያለበት እና እዚህኛው ላይ ዓለማዊነቱን በደም አጉልቶ አውጥቶታል ፊትዝጀራልድ። የዓለም ሰው ነው የደስታ ሰው ነው እና ያንን ደስታና ቅድም ያልኩት ትስስትን ለመግለጽ ስለቻለ ነው። ፍቅርም አለበት እኮ እዛ ላይ እና ታዲያ እንግዲህ ፍቅር መጠጥ ደስታ መጠየቅ ፍልስፍና ያለበት ለራሲ በእውነቱ አልተር ኢጎ አይነት ነገር ነው የሆነው። ስብሐት ገብረ እግዚአብሔር ለመጀመሪያው መጽሐፍ ትርጉም መግቢያውን የጻፈው እሱ ነበር። ምን ብሏል እዛ ላይ? ፊትዝጀራልድ ውስጥ ዑመር ኸያም ተወለደ በእንግሊዝኛ፣ ተስፋዬ ገሰሰ ደግሞ በፊትዝጀራልድ ውስጥ እንደ ዑመር ኸያም እንደገና በአማርኛ ተወለደው ብሎ ጽፏል።
ይሄ ምናልባትም አንድ ትልቅ ጥያቄ እናነሳ ይጋብዛል። ትርጉም ጋር ልምጣና ወደ እንግሊዝኛ የተተረጎመበትም ሆነ ወደ አማርኛ የመጣበትም ስናይ ከቋንቋ ቋንቋ ሲቀባበል በጠቅላላ ሁኔታ ካሰብከው እንደሚባለው በቋንቋው ሽግግር ውስጥ የሚፈለጉ ሐሳቦች ያን የመጀመሪያውን ቅርጻቸውን ያጣሉ ተብሎ የሚሰጋውን ያህል አልሆነም። በእንግሊዘኛውም ቀደም እንደገለጽከው የዑመር ኸያምን የህይወት የመጠየቅ ፍልስፍናውን አስተሳሰቡን ነጻነቱን ቀደም ስለ ህይወት ያሉትን ምልከታዎች በሙሉ ማሻገር ተችሏል። በሌላ ቋንቋ የተረጎመ ነገር ሁለተኛ ትርጉም በሚነለው ደረጃ በአማርኛ ደግሞ እንደገና መምጣት ችሏል። እስኪ ስለሱ አጫውተን። ይሄ የተለመደ አሰራርም ቢሆን ቀላል እንዳልሆነ ይታወቃልና
አሁን ሼክስፒርን እንውሰድ። በአለም ላይ ከሁሉም የበለጸ ደራሲ የሚመደረክ ሰው ነው። በጀርመን ሀገር ለምሳሌ ከብሬሽት ቀጥሎ ስተቅርብ ጊዜ ድረስ አንደኛው ተመደራቂ ደራሲ ነው። በሩሲያም እንደዚሁ ነው። በፈረንሳይ ይህን ያህል አይደለም። ሰዎች እነ ሞሊየር እነዚህን ራሲን አሉ። ከእነሱ ግን ቀጥሎ ሼክስፒር ነው ያለው። ታዲያ ሼክስፒር የድሮው የኤሊዛቤትን ቋንቋው አለ እንግሊዝኛው፣ ያንን ወደ ፈረንሳይኛ ወይም ወደ ጀርመንኛ ወይም ሩሲያኛ የሚተረጉሙት ሰዎች ከትውልድ ወደ ትውልድ ይቀያየራሉ። ስለዚህ ምንድነው የሚሉት? እንዲያውም በአስር ዓመት አንድ ጊዜ አዳዲስ ትርጉሞች ይወጣሉ። ከትውልዱ ጋር የሚሄድ ከአዲሱ ቋንቋ ጋር የሚሄድ አይነት አድርጎ ግን ይህም ቢሆን ስታንዳርድ የሆነው ቋንቋ አለ። ስታንዳርድ እንግሊሽ አለ፣ አማርኛም ስታንዳርድ አማርኛ አለ። እና ለጊዜው በስላንግ ፎርም የሚመጡ ጨርቆስኛ ምን እንደዚህ የሚባል አይነት ነገር ለምሳሌ አለ አራዳ ቋንቋ። እና እሱ ጊዜያዊ ነው፣ ይበረታ አንድ አሰርት ቢቆይ ነው። ከዛ በኋላ ሌሎች አዳዲስ ቃላት ይደኩታል። አዎ እንደነሱ አድርገው ይተርጎም ማለት ሳይሆን በስታንዳርዱ ጠብቆ ያንን በሰዋሱም ደረጃ ይዞ የሚሄድ ትርጉም መኖር አለበት። ቁም ነገረኛ የሆነ ነገር ሲሪየስ። እና ወደ አማርኛ በመወሰድኩበት ጊዜ ይህንን ስታንዳርድ ይዤ ግዕዝ ቃላት ተጠቅም ያለሁ ይህን ያህል ብዙ ግዕዝም ባላውቅ አንዳንድ የግዕዝ ቃላቶችን አስገብቻለሁ፣ ረድተውኛል። ይሄ ቅድም እንዳልከው ደርዝ ለመስጠት ነው ትርጉም። እንግዲህ ደርዝ የሌለ ትርጉም ሊኖር ይችላል። እና ስነ ጽሁፉም ደግሞ ትንሽ መሰረት መኖር አለበት። ለአንድ ቋንቋ የስነ ጽሁፍ ቤዝ መሰረት ከሌለው እድገት ያለው ነገር መንጠቀ ነገር ለማሳወቅ ለማምጣት አትችልም፣ ያስቸግራል። ግዕዝ መንተራሻ አለው አማርኛ። በሱ ላይ ተንተርሶ እመርታ የሚያሳይ ጥሩ ሰዋሱ ከግዕዝ ወስዶ የራሱንም ሰዋሱ ይዞ መሰረት የጣለ ነው። እነዚህን ካስክ አንድን ክላሲክ ክላሲክ አድርገህ ለመተርጎም ትችላለህ። በነገራችን ላይ ጎይተንም ትንሽ ሰርግም ያለው ሌሎችንም እና ዋነኛው ግን ትልቁ ተርጓሚ ጸጋዬ ገብረ መድኅን ነው። ከዛ በፊት በሩን የከፈቱት ከበደ ሚካኤል እና ዩልዩስ ቄሳርን በቀለ የተገኙ ናቸው። እነዚህ ሰዎች አሳይተዋል ለጸጋዬ በር የከፈቱበት እነሱ ናቸው አንገጹ። እንግዲህ ጸጋዬ ደግሞ እኔም ጸጋዬ ይህን ሀምሌትን ማክቤስን ከተረጎመ እኔ ዑመር ኸያምን እንዲያቀተኛል ባይሆን ደሞ ሶኔቶቹን ሞድሶቹን ክርያለሁ እና ይሄ ነው እንግዲህ ትርጉም በሚባልበት ጊዜ እነዚህ መመዘኛዎች መኖር አለባቸው
ለአዲስ ተርጓሚዎች ይሄን መንገድ ለሚከተሉ በሚረዳ መልኩ ገፍቼ አንድ ጥያቄ ላስከትል አሁን መሰረቶችን አስቀምጣለናል ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም በቋንቋው የሚተላለፍ መልእክት ብቻ ሳይሆን የራስ ማድረግም አለ ለዛ ቋንቋ የራስ እስኪመስል ድረስ አሁን ዑመር ኸያምን በመንሰማበት በመናነብበት ጊዜ በዚያ ዘመንና ቦታ የነበረውን ፍልስፍና አስተሳሰብ ጥልቀቱን ምጥቀቱን ከራሳችን ጋር በመናዛመድ መልኩ ማምጣት ከትርጉም ያለፈ ነገር ነው መጀመሪያ ያን ጥልቀት መንፈሱን መረዳት ከዛ ደግሞ በአገሬው ባህልና ልማድ ሰዎች በቀላሉ በሚረዱት መልኩ መውረስ የውርስ ትርጉም እንደምንለው ማምጣቱ ላይ እስኪ ለወጣቶች ፈንጠቅ አሁን በጀመርከው ይሄ የራስ ማድረጉን ነገር እንደው ገፋ አድርገህ ልታብራራው
እሺ ለዚህ ምሳሌ እንግዲህ ጸጋይን ብወስድ ይሻላል እርግጥ ከበደ ሚካኤልን አንዳንድ ስንኞቹን ለመጥቀስ ይቻላል አንድ ስንኝ ልውሰድ የጸጋይ ገብረ መድኅንን ማክቤስ ይሄ tomorrow and tomorrow and tomorrow የሚለው ምን ባንት ታውቁታላችሁ ወርት ቢሰላችሁ አጥንታችሁትን አላችሁ ይዛችሁት ሊሆን ይችላል አሁን ጸጋይ እንዴት አድርጎ ነው የሚተረጉመው የራስ ማድረግ የሚባለውን ነገር እንደ ምሳሌ ልስጥ tomorrow and tomorrow and tomorrow የሚለው ምን ባንት ከማለቱ በፊት መክፈቻ ስንኞች አሉ ሌዲ ማክቤስ መቤት ሆይ ማክቤስ ሞታ ሳይረዱት ነው ይሄንን tomorrow and tomorrow የሚለው ምን ባንት የሚጀምረው ከተረዳ በኋላ ማክቤስ she should have died hereafter there would have been a time for such a word ብሎ ነው መግቢያውን tomorrow and tomorrow የሚለው የሚከፍተው ጸጋዬ ምንድን ነው የሚለው ሞቷም ረፍቷም ከእንግዲህ በኋላ ነበር ጊዜው ሲመቻች ለዋይታና ለአዋይ ይኸው እንግሊዞች አፐር ስቴት ልብ ነው ትንሽ ነገር ናት there would have been a time for such a word ነው ያለው እና ያቆማል ሼክስፒር ነው ጸጋዬ ግን ይህን ነገር ኢትዮጵያዊኛ ሲያደርገው ጊዜ ውስጥ ምቻች ለዋይታና አዋዋይ እኛ ጋ ዋይ ዋይ አለ ይሄ አዋዋይም ደግሞ ለቅሶ መድረሱ መቀመጡ እንግዲህ ተመልከት ይሄ ሼክስፒር ውስጥ የለም አንድ ስንትናት ያለችው ወደ አማርኛ በሚመጣ ጊዜ ይህንን አደረግ መንፈሱን ሳይተው ግን ኢትዮጵያዊኛ አድርጎት ይሄን ነው እንግዲህ የሚተረጉሙ ሰዎች ራስ አድርጎ የሚባለው አንድ የራስን ባህል በደንብ አድርጎ ማወቅ የራስን ቋንቋ ጥሩ አድርጎ ማወቅ ሁለተኛ ያንን የሚተረጉመው መጀመሪያውን ቋንቋ ሶልስ ቋንቋ በደንብ አድርጎ ማወቅ እና ያንን በስሜት ደግሞ አንተ እንደዛ የሼክስፒርን ስሜት መካፈል አለበት ጸጋ ይሄን ስሜት ለማምጣት ይችላል አርቲስት መሆን አለበት ይሄንን ይዞ ነው የሚተረጉመው ማለት ነው ይሄም ደግሞ ትልቅ ችሎታ ይጠይቃል ትልቅ ኮሚትመንትም ይጠይቃል እና ባሰም ብዙ መቆየት አለበት ባንድ ነገር ላይ እንጂ እንዲሁ ዝም ብለህ ተነስተም ሸጣሽጠው ነገር እንደ ጋዜጣ ጋር ነገር አይደለም
አዲሱ ተዋናዩን ተስፋዬን አግኝተናል በጣም ይወስና ወደ ቲያትሩ እንሂድ ዑመር ኸያም ሳይሰርቀል
መጠቅ ያለ ነገር ነው ያወራችሁት ጋሽ ተስፋዬ ራሱ መድረክ ላይ ያለ አክት ያረጋ ምን መስለው የጋሽ ጸጋዬን ሁኔታ ሲገልጥ ስለ ትውልድ ቅብብል እንድታወራ ነው የምፈልገው ካንተ በፊት የነበረው አሉ ያንተ ዘመን አሉ ካንተ ደግሞ መለስ ብሎ የመጡታውን እናለም ፀሐይ ነገትነት በዛግደ ከዛ ደግሞ አሁን ልጆቹ አሉ እንደነሽ መለስ ሰሩ እንደናለም አይቆ የመሳስ ይሄን የትውልድ ቅብብሎች እስቲ በተመለከተ ትንሽ ንገራን እዛው ሁሉ አልፋል
እግሉን ከሰጡኝ አይ አሁን እኔ እንግላህ ብለው ትንሽ ወደኋላ ከሰሻርገው
እስቲም አታስተምረን ምንም አልሰጠህም እናቃለን ግን እስቲ በዛው ስላለፍ ካንተ አንድ ደረጃ ወደኋላ ተመለሰ ያንተንም ዘመን ይዘ ንገራን
በጣም ትልቅ ጥያቄ ነው ጠየቃችሁ የሚፈትነኝ ነው ነገሩ አንድ በኩል ቅርብ የሚሰኝበት ነገር አለ ምክንያቱም ቀደም ሲል የነበረውና መቆየት ያለበት ሲተውና ሲናቅና ሲበረስ ደስ አይልም የውጭውም ደግሞ ጫና አለ እንደ እንግሊዝኛ በቋንቋ ሄድን እንደሆነ በዘፈን ጃዙም ሆነ ይሄ ፖፑ እና ሬጌው ከነበረው ጎፈሬ ጎፈሬ ሳንሲንቆ እና ክራር ፋኖ እና ዋሽንግተን ጋር ሲውጠው እንግዲህ ይሄ ወደ ሙዚቃው ሄድኩኛ ቅርስ ነው ያው
አሁንም ውይይቱ አላበቃም
ከቀድሞ ባልደረባዬ አዲሱ አበበ ጋር በመሆን በቅርቡ ከዚህ ዓለም በሞት ከተለየው ከአንጋፋው ከያንና መምህር ረዳት ፕሮፌሰር ተስፋዬ ገሰሰ ጋር በጊዜው ወደ ስቱዲዮአችን ብቅ ባለበት ነበርን። የመጀመሪያ ክፍል ቆይታ ይህን የመሰለ ነበር። አድማጮችን ጨምሮ ተከታዩን በድረ ገጻችንና በፌስቡክ ገጻችን ላይ ስለምናኖር ሙሉ ቃለ ምልልሳችንን ከዚያ ታገኛላችሁ። ወጭ አሁን የአዲስ አበባ መስኮት ሊከፈት ነው። አሁን የአዲስ አበባ መስኮት ተከፍቷል። ንጉሴ አክሊሉ በታሪክ ማስታወሻው 60 ዓመታት በመናፍ ጉዞ ወደ 1953 ዓመተ ምህረት ያጓጉዘን ለምሽቱም ያሰናዳውን ቅንብር ይዞ ቀርቧል።
እንዴት ሰነበታችሁ? ከወቅቱ የሀገራችን ተጨባጭ ሁኔታዎች ትንሽ ወጣ ባለ መንገድ አልፎ አልፎም ቢሆን ሊታለፉ የማይችሉ የታሪክ አጋጣሚዎችን እያስታወሱ መጫወቱ ባለፈውም ሆነ በአሁኑ ላይ ግንዛቤ ለመውሰድ ይረዳል የሚል እምነት አለኝ። ጨዋታን ጨዋታ ያነሳውልና ለዚህ ደግሞ መነሻ የሆነኝ ልክ የዛሬ 60 ዓመት በነ ጀነራል መንግስቱ ነዋይ የተካሄደው መፈንቅለ መንግስት ነው። ልክ በዚህ ወቅት በሌላ በኩል ደግሞ የራስ አበበና የጀነራል መርድ መንገሻ፣ የሜጀር ጀነራል ሙልጌታ ቡሊ እንዲሁም የተማሪው ንቅናቄ የጦሩ የሌሎችም እንደዚሁ የቀዳማዊ ኃይለ ሥላሴን መንግስት ፋታ እንዳልሰጡት ይታወሳል። በተለይ የነ ጀነራል መንግስቱ ነዋይ መፈንቅለ መንግስቱ ከመካሄዱ አንድና ሁለት አመት ቀደም ብሎ እንደው በዘፈን ጭምር ነበር ይነገር የነበረው። በተለይ ጀነራል መንግስቱ በመኖሪያ ቤታቸው ከአውሮፓና ከአሜሪካ ተመልሰው የመጡ ወጣት ተማሪዎችን ትምህርታቸውን የጨረሱት ነው ሰብስበው ማታ ማታ ተወዳጁን ድምጻዩን ካሳ ተሰማን ክራር ያስደረደሩ ግጥም እየተሰጠ ይዘፈን እንደነበረ ይወሳል። አታመንታ ጽጌ ዲቦ ለማሳተም በዝግጅት ላይ ባለው መጽሐፉ እንደገለጠው እንጫወት እንጂ እስኪነጋ ሌቱ እኔ ምን ቸገረኝ የኛ ነው መንግስቱ እየተባለ ካሳ ክራር ይደረድራል። በዚያ ወርቃማ ድምጹ ደግሞ ያንጎራጉራል። ግን ቤተ መንግስት ቀደም ብሎ የተደረገ ነገር አልነበረም። ይህንን በስፋት ወደፊት እንደማጫውታችሁ ቃል ገብቼ ልክ የዛሬ 60 ዓመት በታላቁ ቤተ መንግስት ይሰሩ የነበሩትን የ89 ዓመቱን የድሜ ባለጸጋ ግራዝማች በለጠ መንገሻን ለመሆኑ እንደው ጃንሆይ ስለመፈንቅለ መንግስት አንዳንድ ነገር አይሰሙም ነበር? ጃንሆይ እንዴት ነበር ባህሪያቸው? ግራዝማች በለጠ መንገሻ
ለወንድሜ ምን አለኝ? አንተ መንግስቱ ነዋይን ጽጌ ዲቡን ወርቅነህ ገበየሁን ሻሩ በልና ንገር አለኝ።
ለጃንሆይ
ንገር አለኝ። እንዴ ምን ብዬ ነው የምናገረው? ምን አየሁ ብዬ ልናገር ነው አልሁት።
መፈንቅለ መንግስቱ ከመካሄዱ በፊት ነው በኋላ?
በታህሳስ ሊሆን እሱ በመስከረም ነው የነገረኝ። ንገራቸው ይሄንን ንገር አለኝ። ምን ብዬ ልናገር አልሁት። ስለው ይኸውና አባህና የተፈጨ ስጋ በሳህን ይዘው ጃንሆይ በጭልፋ እየጨነፉ ሽቦ ውስጥ ላሉ ወፎች ስጋ ሲረጩ ወፎቹ እየተሻሙ እዚያ ሲበሉ እነሱ ጃንሆይን እየተከተሉ ይስቁባቸው ነበር። ተናደድኩ አለኝ።
ጀነራሎቹ
ጀነራሎቹ እንደኛ ይስቁባቸው ነበርና በጣም ተናድጃለሁ። እንደው ንገር ይሄንን እንደው ንገር አለኝ።
በልማቸው ነው በእውን ነው
በእውን ነው እኔ ለኔ ነው ነገር የለኝ። ይሄን ንገራቸው ለጃንሆይ አለኝ። ይሄ ምን መላለው ሳቆ ተብሎ እንዴት ይነገራል? ይሄ እኔ እና ጃንሆይ አልነግርም አልኩት። ዝም አልሁና በኋላ አርፌ ብቀመጥስ? በኋላ ተመለሱና መጡ። ጃንሆይ ተመለሱ። እርሁና በኋላ ጃንሆይ እኔ ተሳስቼ ነው ወንድሜ ግን እንዴ ብሎ ይነበር አልሁና ወርቅነህ ገበየሁ እጄ ድቡን መንግስቱ ነዋይን ወርቅነህ ገበየሁን ሻሩ በልና ንገር አለኝ። ይህንን ደግሞ እንደዚህ ምናየህ ብለው እንደዚህ አለ ለወፎች ስጋ ሲሰጡ በኋላቸው እየሳቁባቸው አይቼለው ብሎ ነገረኝ። ይሄንን ሲል ምንም አይረባ
ብሎ ነገራቸው ብሎ ይነበረ።
አድዋ ነገራቸው ብሎ ሲለኝ ለበነከን ይሄንን ተሳስቼ ሳልነግረው ቀረው አልኳቸው።
እሺ
ይሆናል አይሆንም ምንል እኛ ነን። አንተ የተላከው መናገር ነበረብህ ወስላታሉኝ።
አመሰግናለሁ ግራዝማች በለጠ መንገሻ። የዚህን ተከታይ በሌላ ጊዜ ይዤ ቀርባለሁ። ደህና ሁኑ።
ንጉሴ አክሊሉ ለዝግጅቱ አመሰግናለሁ። አሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ